የተወደዳችሁና የተከበራችሁ አድማጮቻችን የዛሬውን የጥቅምት 27 2009 የዕለተ ሰንበት ዝግጅታችንን በመዝሙር እንጀምራለን። እንድትከታተሉን ከወዲሁ እንጋብዛለን። በስመ አብ በወልድና በመንፈስ ቅዱስ አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ከምዕራፍ 6 ከቁጥር 25 እስከ 34 ስለዚህ እላችኋለሁ፣ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትስ ከልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አይከምሩም። ይሁን እንጂ የሰማይ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል ማን ነው? ደግሞ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይለፉም ወይም አይፈትሉም። ስለዚህም እላችኋለሁ ያን ያህል ክብር የነበረው ንጉሥ ሰለሞን እንኳን ከእነዚህ አበቦች እንኳን እንደ አንዲቱ አልለበሰም። እናንተ እምነት የጎደላችሁ፣ እግዚአብሔር ዛሬ ታይቶ በነጋታው እሳት ውስጥ የሚጣለውን የሜዳ ሣር ይህንን ያህል ካለበሰና እናንተንስ እንዴት አብልጦ አያለብሳችሁም? ስለዚህ ምን እንበላለን ምን እንጠጣለን ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህ ነገሮችን ሁሉ ለማግኘት ይጨነቃሉና የሰማይ አባታችሁ እነዚህን ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ከሁሉም አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ፣ እነዚህ ሁሉ ይጨመርላችኋል። ስለዚህ ለነገ በማሰብ አትጨነቁ። የነገ ጭንቀት ለነገ ይደር፣ እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የጠበቀን የደገፈን እንደ መልካም ተግባራችን ሳይሆን በምሕረቱ ሁል ጊዜ በሚጎበኘን በእግዚአብሔር አብና በልጁ በጌታችን ኢየሱስ ክርስቶስ ድጋፍ እንዲሁም በመንፈስ ቅዱስ አጽናኝነት ለዛሬው ቀን በእግዚአብሔር ምሕረት ተደግፈን እዚህ ደርሰናልና የእግዚአብሔር ቅዱስ ስሙ ዘወትር የተመሰገነ ይሁን። ዛሬ የመድኃኔ ዓለም በዓልን እናከብራለን። መድኃኔ ዓለም የሚለው ቃል መድኃኔ በሚለውና ዓለም በሚሉት ሁለት ቃላቶች የተዋቀረ ነው። ስለዚህም በይበልጥ ይህንን ጭብጥ በሚገባ ለመረዳት ያስችለን ዘንድ ሁለቱን ቃላት ለያይተን ማየት ያስፈልጋል። የመጀመሪያው መድኃኔ የሚለውን እንመልከት። የዚህ ቃል ስር መሠረት መድኃኒት የሚለው ቃል ነው። የመጽሐፍ ቅዱስ መዝገበ ቃል እንደሚያስረዳው መድኃኒት ማለት አዳኝ በሥጋም በኩል ሆነ በነፍስም በኩል ከማንኛውም ክፋትና ጉዳት የሚያድን ወይም የሚጠብቅ መድኃኒት አዳኝ ታዳጊ ተብሎ ይጠራል። በብሉይ ኪዳን እግዚአብሔር የእስራኤል መድኃኒት ይባላል። በትንቢተ ኢሳይያስ በምዕራፍ 3 ቁጥር 11 ላይ እንዲሁም በምዕራፍ 45 ቁጥር 21 ላይ እንደተጠቀሰው በእግዚአብሔር እየተመራ እስራኤልን ከጠላቶቻቸው እጅ ያዳነ ሰው አዳኝ ወይም ታዳጊ ይባላል። በብሉይ ኪዳን የተጠቀሱት መሳፍንትና ነገሥታት የእውነተኛ አዳኝ የክርስቶስ ምሳሌ ወይም ጥላ ነበሩ። ሁሉም በትንቢት መልክ ወደ ክርስቶስ ያመለክቱ ነበር። በአዲስ ኪዳን መድኃኒት የሚለው ቃል በቀጥታ የሚመለከተው ስለ እግዚአብሔር አብ ወይም ስለ ክርስቶስ ብቻ ነው። ይህንንም በሉቃስ ወንጌል በምዕራፍ 1 ላይ ቁጥር 47 ላይ፣ በአንደኛ ጢሞቴዎስ በምዕራፍ 1 ቁጥር 1 ላይ፣ ቲቶ 1 3 ላይ ማግኘት ማንበብ ይቻላል። ክርስቶስ ዓለምን ከኃጢአትና ከዘላለም ሞት ስላዳነ መድኃኒት ይባላል። ክርስቶስ የሰውን ልጅ ከኃጢአት እንዲያድን ወደ ዓለማችን ተላከ። ለዚህም ነው እንግዲህ የክርስቶስ አዳኝነት ለሰው ልጆች ሁሉ ስለሆነ ክርስቶስ የዓለም መድኃኒት አዳኝ የምንለውና ይህንንም በዓል ዛሬ የምንዘክረው። በዮሐንስ ወንጌል በምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እጅግ ስለወደደ አንደኛ ልጁን ሰጠን፣ ስለዚህም በልጁ የሚያምን ሁሉ የዘላለም ሕይወት ሊኖረው እንጂ ሊጠፋው አይገባም ይለናል። ኢየሱስ የዓለም መድኃኒት ሆኖ ተልኮ ራሱን ለእኛ በመሥዋዕትነት አቀረበ፣ እኛንም ከእግዚአብሔር ጋር አስታረቀ። በሁለተኛነት የምናገኘው ቃል ዓለም የሚለውን ቃል ነው። ዓለም የሰው ልጆች የሚኖሩበት ስፍራ ሲሆን በዚህ ስፍራ የሚኖሩ ሰዎች ሁሉ እንደየመልካቸውና እንደየአመለካከታቸው ባሕሪያቸውም የተለያየ ነው። በተለይም ደግሞ አሁን በምንኖርበት ዓለማችን በፍጥነት እየተለወጡ የሚገኙ ነገሮችን እናያለን። አንዳንዶቹ ለውጦች መልካሞች ሲሆኑ፣ አብዛኛዎቹ ለውጦች ግን የሰውን ሕይወት የሚያበላሽ ወደ ኀጢአት የሚከት ሰውን ከእግዚአብሔር ጋር የሚያቆራርጥ ለውጦችም ይገኙበታል፣ ይታዩበታል። በተለይም ደግሞ አሁን በምንኖርበት ዓለማችን በጣም ብዙ ሊባል የሚችሉ ሰዎች በጭንቀት ውስጥ ይኖራሉ። በተለይ ደግሞ የጣሊያንን ስታቲስቲክስ በምንመለከትበት ጊዜ 7% ያህል ሰዎች የጣሊያን ዜጎች ጭንቀት መድኃኒት ከጭንቀት ለመላቀቅ መድኃኒትን የሚጠቀሙ ሰዎች ናቸው። በአብዛኛው ደግሞ ስታቲስቲክሱ እንደሚያስረዳን አብዛኛው ተጠቂዎች የጭንቀት ሴቶች እህቶቻችን ናቸው። የዛሬው የእግዚአብሔር ቃል ግን በምንም አይነት ሁኔታ አትጨነቁ ይለናል። ከማቴዎስ ወንጌል ሲነበብ የሰማነው የእግዚአብሔር ቃል የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ ነገር ግን የሰማዩ አባታችሁ ያስብላችኋል ይላል። ስለዚህም ምን እንበላለን ምን እንጠጣለን በማለት አትጨነቁ ይላል። ለዚህም ዋስትና የሚሆነው ራሱ እግዚአብሔር ነው። ምክንያቱም እግዚአብሔር ካለ ሁሉም ነገር ቀላልና የእግዚአብሔር ምሕረት ስለሚበዛልን በቅድሚያ ይለናል። የዛሬው እግዚአብሔር ቃል የእግዚአብሔርን ጽድቅና መንገድ ፈልጉ ቀሪው ነገር ይጨመርላችኋል ይላል። በቅድሚያ ልናስብና ልንመኘው የሚገባው ጉዳይ ሆዳችንን መሙላት ሳይሆን የእግዚአብሔርን ጸጋና የእግዚአብሔርን በረከት በቀዳሚነት በምንመኝበት ጊዜ ሌሎቹ ነገሮች በሙሉ ይከተላሉ ማለት ነው። አሁን በምንኖርበት ዓለማችን በተለያዩ ምክንያቶች ከእግዚአብሔር እንሸሻለን፣ እርስ በርሳችን እንጋጫለን፣ ሰዎችን እንበድላለን፣ ክፋትን እናስባለን። በአጠቃላይ ዓለማችን የሰላምና የጤና ቦታ መሆኑ ሲገባት የጥልና የክርክር ስፍራ ሆና ትገኛለች። ይህ ተግባራችን ደግሞ በተደጋጋሚ የሚያሳምመን፣ የሚያሸብረን፣ እንቅልፍ የሚነሳን፣ የሚያስጨንቀን ወዘተ እኛው ራሳችንን የሚጎዳ ተግባር እንፈጽማለን፣ በራሳችን ላይ፣ በወንድም እህቶቻችን ላይ። የስህተቶቻችን ሰለባ የምንሆነው እኛው ራሳችንን። በቅድሚያ ቅዱስ ሐዋርያ ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ ሰዎች ሁሉ ኃጢአትን ሠርተዋል፣ እግዚአብሔር የሰጣቸውን ክብር አጥተዋል፣ ስለዚህም ሰዎች ኢየሱስ ክርስቶስ በፈጸመው የአዳኝነት ሥራ በእግዚአብሔር ጸጋ ይጸድቃሉ ይላል። እግዚአብሔር ኢየሱስ ክርስቶስን መሥዋዕት አድርጎ ያቀረበው በእርሱ የሚያምኑ ሁሉ በደሙ የኃጢአታቸውን ይቅርታ እንዲያገኙ ነውና ይለናል። ወደ ሮም ሰዎች ምዕራፍ 3 ቁጥር 23ና ቁጥር 24 ላይ የተጠቀሰው ሁላችንም ኃጢአትን ስለ ፈጸምን የእግዚአብሔር ክብር ይጎለናል። የተወደዳችሁ ወንድሞቼና እህቶቼ፣ ታዲያ ዛሬ ራሳችንን መጠየቅ የሚገባን ትልቁ ጥያቄ ሊሆን የሚገባው ይህንን ኃጢአት በመሥራታችን ምክንያት ያጣነውን የእግዚአብሔርን ጸጋ ወይም ክብር እንዴት ነው መልሰን መጎናጸፍ የምንችለው? በዛሬው የወንጌል ቃል ላይ እንደተጠቀሰው ምን እንበላለን፣ ምንስ እንጠጣለን ብላችሁ አትጨነቁ እንደሚለው ከምንኖርበት የጭንቀት ሕይወት እንዴት ነው ተላቀን በሰላምና በአንድነት እንዲሁም ቀዳሚ የሆነውን የእግዚአብሔርን ጽድቅ መሻት የምንችለው እንዴት ነው የሚሉትን መሠረታዊ ጥያቄዎችን ማንሳት ተገቢ ይሆናል ብዬ አምናለሁ። አዳምና ሔዋን በገነት በነበሩበት ወቅት አታድርጉ የተባሉትን ነገር አደረጉ ወይም ፈጸሙ? የሰው ልጅ በታሪኩ አታድርግ የተባለውን ነገር ማድረግ ይወዳል። ትእዛዛትን ይተላለፋል። በዚህም የተነሳ ራሱንና ሌሎቹን ይጎዳል፣ ይበድላል፣ ከእግዚአብሔርም ጋር ይጣላል። አዳም አታድርግ የተባለውን ነገር በማድረጉ፣ አትብላ የተባለውን ነገር በመብላቱ፣ በነገራችን ላይ የሚበላ ነገር አጥቶ ተርቦ አይደለም የበላው። ያደረገውን ያደረገው ነገር ግን እባቡ ሴቲቱን እንዲህ አላት ይለናል መጽሐፍ ቅዱሳችን። እባቡ ሴቲቱን እንዲህ አላት፣ ይህንም ፍሬ በበላችሁ ወቅት አትሞቱም። ከፍሬው በበላችሁ ጊዜ ዐይናችሁ እንደሚከፈትና መልካምና ክፉን በመለየት እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው አትብሉ ያላችሁ ይላል። ኦሪት ዘፍጥረት ምዕራፍ 33 ከቁጥር 3 ጀምሮ የተጠቀሰው። ስለዚህም እግዚአብሔርን መሆን ፈለጉ አዳምና ሔዋን። አታድርጉ የተባሉትን አደረጉ። ይህንንም በማድረጋቸው ዋጋ አስከፈላቸው፣ የእግዚአብሔር ክብር ጎደላቸው፣ ራቁታቸውን መሆናቸውን ስለተረዱ ይቅርታን ከመጠየቅ ይልቅ ከእግዚአብሔር መደበቅን መረጡ። የተወደዳችሁ ወንድሞቼና እህቶቼ እስቲ አንድ ጥያቄ ላንሳላችሁ። በውኑ ከእግዚአብሔር መሰወር ይቻላልን? እግዚአብሔርን ማታለል ይቻላልን? ከሰዎች ተደብቆ ክፉ ነገርን መፈጸም ቀላል ነገር ሊሆን ይችላል፣ ከእግዚአብሔር ግን በፍጹም መደበቅ አይቻልም። አሁን ስህተቶቻችንን ስንፈጽም ኃጢአትን ስንሰራ ይቅርታን ነው እንጂ መጠየቅ የሚገባን፣ በንስሐ ነው እንጂ መታጠብ የሚገባን። መደበቅ ዘላለማዊ መፍትሄ ሊሆን አይችልም። መደበቅ በተለይም ከእግዚአብሔር ዘላቂ መፍትሄን ሊያመጣልን አይችልም። በአንጻሩም ወደ ጭንቀት፣ ወደ መከራ፣ ወደ ተበላሸ ሕይወት፣ ከፍተኛ ወደ ሆነ ስህተት ውስጥ ይጨምረናል እንጂ። ከእግዚአብሔርና ከራሳችንም መደበቅ በፍጹም አንችልም። እባቡ በተናገረው መሠረት የአዳምና የሔዋን ዐይን ተከፍቶ ነበር። ነገር ግን ያ የተከፈተው ዐይን ክፉና ደጉን የሚለይ ሳይሆን የእግዚአብሔርን ጽድቅ የሚመኝ ሳይሆን የእግዚአብሔርን ጸጋ ብን አድርጎ ያጠፋና ራቁታቸውን እንደሆኑ ያዩበት ዐይን ነው። እንደ ሰው ያልሆነ እግዚአብሔር ግን አዳምን ፍለጋ ወጣ። የተወደዳችሁ ወንድሞቼና እህቶቼ፣ ኃጢአትን በምንፈጽምበት ጊዜ፣ ከእግዚአብሔር በምንርቅበት ጊዜ እግዚአብሔር ሊፈልገን ይመጣል። እግዚአብሔር ሊፈልገን ይወጣል። ለዚያም ነው አንደኛ ልጁን የዓለም መድኃኒት ይሆን ዘንድ የላከልን፣ እኛ ሳንፈልገው ቀድሞ እርሱ የፈለገን። በዚህ መሠረት እግዚአብሔር አዳምን አዳም ሆይ የት ነህ ያለኸው ብሎ መጥራት ጀመረ እግዚአብሔር። ይህ ነው እንግዲህ ታላቁ የእግዚአብሔር ባሕሪ መገለጫ፣ ምሕረት ማድረግ፣ የጠፋውን መፈለግ፣ የፈራውን ማበረታታት፣ የተጨነቀውን አይዞ ማለት፣ የተረበሸውን ማጽናናት፣ የራቀውን መመለስ፣ ያዘነውን ማጽናናት፣ የጠፋውን መፈለግ። ብቸኛ የሆነው ይህ ነው የእግዚአብሔር ባሕሪ መገለጫ። የት ነሽ? የት ነህ? ለምን ተደበቅ? ምን በላ? ምን አጣ? ለምን ከፋ? ብሎ እግዚአብሔር ዛሬ እያንዳንዳችንን ይጠይቀናል። በእምነት ዐይን ግን መመለስ ያስፈልጋል። መደበቅ ሳይሆን ተገቢ የሆነ መልስ ልንሰጥ ያስፈልጋል። ምክንያቱም መደበቅ ለአዳምና ለሔዋን ያልበጀ ነገር ስለሆነ ከነሱም ስለተማርን ማለት ነው። ዛሬም ቢሆን እግዚአብሔር በተመሳሳይ መልኩ እኛን ይጠራናል። ቅዱስ አባታችን ፍራንቼስኮ አሁን የምንኖርበት ዓለማችን ዋነኛው ስጋቷ ይቅር እባላለሁ ወይ የሚል ስጋት መሆኑን ገልጸው ነበር። የካቶሊክ ቤተ ክርስቲያን ለምሕረት ያላት አመለካከትና አስተምሮን በምዕመናኖቿ ልብ ውስጥ ተጠብቆ ይኖር ዘንድ ለማስቻል በማሰብ በኢትዮጵያ የቀን አቆጣጠር ከኅዳር 29 2008 ዓ.ም ጀምሮ ለ349 ቀናት ያህል ልዩ ልዩ መንፈሳዊና አካላዊ የምሕረት ተግባራትን በማከናወን በእግዚአብሔር ምሕረት እንዳሰስ ዘንድ ቅዱስ አባታችን ፍራንቼስኮ ያወጁት ይህ ቀን የምሕረት ዓመት ይባላል። የዛሬ 2 ሳምንት ማለትም ከ14 ቀን በኋላ በኅዳር 11 2009 ዓመተ ምሕረት ይጠናቀቃልና አጋጣሚውን በመጠቀም ወደ እግዚአብሔር መመለስ ያስፈልጋል። ምክንያቱም እግዚአብሔር መሐሪና ምሕረትም የእሱ ባሕሪ መገለጫ በመሆኑ። ለመሆኑ ምሕረት የሚለው ቃል የተከፈተና የሚራራ ልብን ይገልጻል። ይህ ቃል በላቲን ቋንቋ ላይ መሠረቱን ያደረገ ሲሆን ሚዘሪኮርዲያ ከሚለው ቃል ውስጥ ኮር የሚለው ለማንኛውም ሥቃይ የሚሳሳ ልብን የሚያመለክትና በተለይም ደግሞ በጣም የሚሰቃዩ ሰዎችን የተመለከተና ልዩነቶችን አስወግዶ የሌሎችን ሥቃይ የሚጋራ ልብ ማለት ነው። የሚሳሳ ስሱ የሆነ ልብ፣ ለማንም የሚጨነቅ የሚያዝን ልብ ማለት ነው። ታዲያ በዚህ ልዩ ቅዱስ የምረት አመት ማድረግ የሚጠበቅብን ተግባራት ምንድናቸው? ቅዱስ አባታችን ፍራንቺስኮ ደጋግመው እንደገለጹት በምህረት በሩ ማለፍ ብቻ በቂ ነገር አይደለም ይሉናል። ይልቁን ማድረግ የሚጠበቅብን ነገሮች በሉቃስ ወንጌል በምዕራፍ 19 የዘኬዎስ ታሪክ ንስሐችንን በተግባር ሊፈጸም ወይም ሊታጀብ እንደሚያስፈልግ ያስረዳናል። ዘኬዎስ ኢየሱስን ስላገኘ ደስ ብሎት፣ ጌታ ሆይ እነሆ ካለኝ ሀብት ሁሉ እኩሌታውን ለድሆች እሰጣለሁ፣ በማታለል ከሰዎች ላይ የወሰድኩት ገንዘብ ቢኖር አራት እጥፍ አድርጌ እመልሳለሁ ባለ ጊዜ ኢየሱስም ዛሬ ደህንነት ለዚህ ቤት ሆኗል በማለት መለሰ። ምክንያቱም ይህ የደህንነት ምስጢር ተፈጻሚነትን ያገኘው ዘኬዎስ እምነቱን በተግባር ለመግለጽ ለእግዚአብሔር ለጌታችን ኢየሱስ ክርስቶስ ቃል በመግባቱ ምክንያት ነው። ንስሐውን በተግባር በተጨባጭ አሳየ ማለት ነው ዘኬዎስ። እኛም ዛሬ ንስሐችንን በዚህ በተለይም ሊጠናቀቅ 14 ቀን በቀረው ቅዱስ ልዩ የምሕረት ዓመት ውስጥ ቅዱስ በሩን በማለፍ ብቻ ሳይሆን መፈጸም የሚጠበቅብን ተግባራትን ተጨባጭ የሆኑ ነገሮችን ማሳየት ይጠበቅብናል ማለት ነው። የተወደዳችሁ ወንድሞቼና እህቶቼ፣ እኛም ለመጠናቀቅ 14 ቀን በቀሩት ልዩ ቅዱስ የምሕረት ዓመት ልጆቼ ሆይ የት ናችሁ ብሎ ለሚፈልገን እግዚአብሔር እኔ የመጣሁት የጠፉትን በጎች ለመፈለግ ነው ለሚለው ኢየሱስ በቂ የሆነ ምላሽ ለመስጠት የምናደርገው ንስሐ ቅዱስ በሩን በማለፍ ብቻ የሚፈጸምና ይህ ልዩ ቅዱስ የምሕረት ዓመት ከተጠናቀቀ በኋላ የሚረሳ ነገር ሳይሆን መሆን ያለበት ንስሐችን በተግባራችን በመግለጽ ሁልጊዜም ቢሆን በሕይወት እስካለን ድረስ ከእኛ ጋር ይህ መንፈሳዊ ልምምድ እንዲኖር ያስፈልጋል። ለዚህም ነው ቤተ ክርስቲያናችን ቅዱስ ልዩ የምሕረት ዓመት ብላ የሰየመችበት ምክንያት። ክርስቲያኖች በልባቸው ውስጥ በዚህ ዓመት ብቻ አይደለም፣ በልባቸው ውስጥ ይህን ዓመት ታትሞ መልካም ሥራዎችን በመፈጸም እንዲቀጥሉ ለማድረግ ነው። ይህንንም ለማድረግ ያስችለን ዘንድ ሰባቱን አካላዊና መንፈሳዊ የምሕረት ተግባራትን መፈጸም ይጠበቅብናል። ሰባቱ አካላዊ የምሕረት ተግባራት የሚባሉት የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ፣ የባዕድ አገር ሰውን መቀበል፣ የታመመን መጠየቅ፣ የታሰረን መጎብኘትና ሙታንን በክብር መቅበር የሚሉ ሲሆኑ ሰባቱ መንፈሳዊ የምሕረት ተግባራት ደግሞ የተሳሳቱ ወይም የማያውቁ ሰዎችን ማስተማር፣ በጥርጣሬ ውስጥ የሚገኙ ሰዎችን መምከር፣ ከኃጢአተኞች ጋር አለመተባበር፣ ክፉ ነገር የሚፈጽሙብንን ሰዎችን በትዕግሥት ማለፍ፣ በደልን ይቅር ማለት፣ የተጎዳን ማጽናናት፣ በመጨረሻም በሕይወት ላሉና ለሞቱ ወንድሞቻችን እህቶቻችን ጸሎትን ማድረግን ያጠቃልላል፣ ያስፈልጋል። እነዚህ ሰባቱን አካላዊና መንፈሳዊ የምሕረት ተግባራትን በምንፈጽምበት ጊዜ ንስሐችን ሙሉ ይሆናል። ኢየሱስ ለዘኬዎስ ዛሬ በዚህ ቤት መዳን መጥቷል እንዳለ ሁሉ በልባችን ደህንነትን እናገኛለን፣ በልባችን ሐሴት እናገኛለን፣ በቤታችን የእግዚአብሔር በረከት ይሞላል፣ ሕይወታችንም በደስታ የተሞላች ትሆናለች ማለት ነው። የተወደዳችሁ ወንድሞቼና እህቶቼ፣ ስለዚህም ዛሬ የመድኃኔ ዓለምን በዓል በምናከብርበት ጊዜ በማቴዎስ ወንጌል ሲነበብ እንደሰማነው በመጀመሪያ እግዚአብሔርና የእግዚአብሔርን ጽድቅ ፈልጉ፣ ሌላው ነገር ይጨመርላችኋል እንዳለን ሁሉ በዛሬው ዕለት በቅድሚያ መሻትና መፈለግ የሚገባን የእግዚአብሔርን ጽድቅ መሆን ይጠበቃል። ስለዚህ ሌላው ነገር ሁሉ ይጨመራል። አትጨነቁ ይላል፣ አትጨነቁ ይለናል እግዚአብሔር። በጭንቀት ውስጥ ብዙ ጊዜ እንገኛለን። ስለዚህ የእግዚአብሔርን መዳን በመጀመሪያ እንሻ፣ እግዚአብሔር ጸጋውን እንዲያበዛልን እናድርግ። ከዛም በኋላ ቀሪው ነገር ሁሉ ይጨመርልናል ማለት ነው። የተወደዳችሁ ወንድሞቼና እህቶቼ፣ የሰማነውን በልቦናችን ያሳድርልን። እግዚአብሔር ጸጋውንና በረከቱን በልባችን፣ በቤታችን፣ በአገራችን ውስጥ ያኖርልን። መልካም ዕለተ ሰንበት፣ መልካም በዓል ለሁላችን። አሜን።
Tune in.